የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 እና በ22 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በርካታ ምዕተ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው።
አጼ ምኒልክ በናጼ ልብነ ድንግል በናጼ ገላውዲዮስ ጊዜ እንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት እንጂ አዲስ ለውጥ የለውም። እርግጥ መንግስታት ወይም ስቴት በምንለው ሲፈጠሩ አንዱ ክፍል አንዱን ሲያሸንፍ፣ አንዱ በሌላው ላይ ባህሉን ሲጭን ይሄ እየተወራረሰ የሚመጣ የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው የተፈጠረች።
በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሌ ወደ እንግሊዘኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ወደ አማርኛ እንደመለሱት ነው የተተረከው። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦች ካቀረቡ አራት ምሁራን አንዱን ዶክተር ሰለሞን በጋሻውን ጋብዘናል። ታሪክና አንደምታው 16ኛው ክፍለ ዘመንና ዛሬ ምን ያዛምዳቸው ይሆን እንጠይቃለን። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው?
አቶ ዮና ከጎንደር ከተማ 5 ኪሎ ሜትር ርቀት በምትገኝ ወለቃ በተባለች ከተማ ነው ተወልደው ያደጉት። በ13 አመታቸው ዶክተር ፋይቶቪች ተባሉ የፖሊን ተወላጅ ይሁዲ ናቸው። እሳቸው ቤተስራኖችን ለመጎብኘት መጡ ጊዜ በ1920 አቶ ዮናን ከ3 ተማሪዎች ጋር አንድ ላይ እስራኤል ይዘው ሄዱ። ተምረው ወደ አገራቸው ተመልሰው የቤተ እስራኤሎችን ትምህርት እንዲያስተምሩ መሪ እንዲሆኑ ብለው ነበረ። ትምህርት ሚኒስቴር ሲያገለግሉ ቆዩ። በኋላ አንዳንድ ከንጉሱ ጋር የሚያኳርፍ ነገር ተፈጠረ።
አቶ ዘካርያስ ዮና የተርጓሚው የአቶ ዮና ቦጋለ ልጅ ናቸው። ከ60 ዓመታት በፊት በ1950ዎቹ የተረጎመው ይህ መጽሐፍ እንደምን ሳይታተም ከዚህ ዘመን ደረሰ? ስለ መጽሐፉም ስለ አባታቸውም ያጫውቱናል።
እኛ ለኛ ችግር ከኛ የተሻለ መፍትሄ የለውም። አሁን እንደምታዩት ነው፣ የዓለም አቀፉ ገንዘብ በጣም እየደረቀ ነው የመጣው። ችግሩን በዛ ነው ያክል ደግሞ እየሰፋ ነው የመጣው። ዛሬ በየቦታው ዞረ ስታይ ጎዳና ተዳዳሪዎች ቁጥሩም ጨምሯል። ተራ በተራ የሚበላ ተራ በተራ የሚተኛሉና ይሄ ችግር ከኛ አያልፍም። በጣም በጣም መረዳዳት እንችላለን። አንድ ሰው አንድ ልጅ ቢያስተምር ለቁም ነገር ቢያበቃ፣ አዛውንቱም ደግሞ መለመን የለበትም።
ባለፈው እሁድ ልክ የዛሬ ሳምንት እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው። ለሜሪ ጆ ኢትዮጵያ የሕፃናትና የአረጋውያን ምርጃ ድርጅት ገንዘብ ለማሰባሰብ ታልሞ የተሰናዳው ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። የዝግጅቱን አስተባባሪ የሜሪ ጆይዋን መስራችና ስራ አስኪያጅና የዘንድሮዋን ወይዘሪት ኢትዮጵያ ዩኤስኤንም እናወያያለን። ንጉሴ አክሊሉ ከአዲስ አበባ ለዕለቱ ያለውን ይዞ ይቀርባል። በርከት ያሉ ዝግጅቶችም አሉን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከእሁድ ነሐሴ 21 2009 ዓ.ም የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር አቀናባሪን ንጉሱ ታምሬን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን ሰዓት ገምቱ እንዳልቀራችሁት፣ ዛሬ ባልደረባ አዲሱ አበበ የለም፣ ብቻዬን ነው የማስተናግዳችሁ። ከረፍት መልስ ታዲያ በሚቀጥለው የራዲዮ መጽሔት ታገኙታላችሁ። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሀሪኬን ሃርቪ የተባለው በኃይለኛ ንፋስ የሚነግድ ከባድ ዝናብ በወረደባት የዩናይትድ ስቴትስዋ ቴክሳስ ክፍለ ሀገር የምትገኘው ሂውስተን ከተማ ጎርፍ አጥለቅልቋታል። ነዋሪዎች ቤታቸው በጎርፍ ከተጥለቀለቀ ጣሪያዋ አናት ላይ እንጂ አቲክ የሚሏት የቤት ጣሪያ ውስጥ የምትገኝ ቆጥ መሳይ ክፍል ውስጥ እንዳይገቡ የከተማዋ ፖሊሶች ማስጠንቀቂያ እየሰጡ ናቸው። በሃርቪ ምክንያት ያጥለቀለቃትን ጎርፍ የሰውን ሕይወት የሚያሰጋ ከአሁን ቀደም ያልታየ ከባድ አደጋ ሲል ነው የሂውስተን ከተማ ብሔራዊ የአየር ሁኔታ አገልግሎት መስሪያ ቤት የገለጸው። ቢያንስ ሁለት ሰው ሰዎች ሞተዋል። በደቡብ ምስራቅ ቴክሳስ ነዋሪዎች ላይ የወረደው የጎርፍና የከባድ አውሎ ነፋሳማው ዝናብ አደጋም እንደቀጠለ ነው። ከአርብ ማታ ወዲህ ሂውስተን ቢያንስ በሰባት ዝናብ አዘል አውሎ ነፋስ መመታቷን የአየር ሁኔታ አገልግሎት መስሪያ ቤቱ አረጋግጧል። ከሞቱት ሰዎች ሌላ ቢያንስ 14 ሰዎች ላይ ጉዳት ደርሷል። ሂውስተን ከተማ ካሁን ቀደም እንዲህ ያለ አደጋ በተደጋጋሚ ደርሶባት ያውቃል። ያሁኑ ግን እጅግ ከባድ ከሆኑት ውስጥ አንዱ ነው ብለዋል የቴክሳሱ አገረ ገዢ ግሬግ አበት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለቀድሞ የአሪዞና ክፍለ ሀገር የወረዳ ፖሊስ አዛዥ ጆ አርፓዮ ምህረት መስጠታቸውን እንደማይስማሙበት የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያን አስታወቁ። ሸሪፍ አርፓዮ የፖሊስ ሰራዊታቸው ውስጥ በነዋሪዎች ላይ በዘር ልዩነት አመለካከት የተወሰነ ፖሊሲ አለ ተብሎ ከተመሰረተበት ክስ በተያያዘ ፍርድ ቤትን ተዳፍረዋል ተብለው በተበየነባቸው ከወር ባነሰ ጊዜ ነው ፕሬዝደንቱ ምህረት ያደረጉላቸው። የአፈጉባኤ ፖል ራያን ቃል አቀባይ ደግ አንድሬስ ባወጡት መግለጫ ህግ አስከባሪ ባለስልጣናት የሁሉንም ሰው መብት የማክበር ልዩ ኃላፊነት አለባቸው፣ ለጆ አርፓዮ ምህረት ስለተደረገ ማንም ይህ ኃላፊነት ከቁጥር የሚገባ አይሆንም የሚል ስሜት እንዲሰማው አንፈልግም ብለዋል። ሁለቱም የአሪዞና ሪፐብሊካን ሴኔተሮች ጆን መኬይ እና ጄፍ ፍሌክ ፕሬዝደንቱ ለሸሪፍ አርፓዮ ምህረት ማድረጋቸውን ነቅፈዋል። የሊባኖስ የጦር ሰራዊት ራሱን የእስልምና መንግስት ብሎ የሚጠራውን ቡድን ተዋጊዎች ከሶስት ዓመታት በፊት ሶሪያ ድንበር አጠገብ የጠለፋቸው ወታደሮች ሳይሆኑ አይቀርም ብሎ የጠረጠራቸውን አስከሬኖች ማግኘቱን አስታወቀ። ይህ ይፋ የተደረገው የሊባኖስ የጦር ሰራዊት ድንበሩ ላይ ከአይኤስ ኃይሎች ጋር በሚያካሂደው ውጊያ ከራሱ በኩል ተኩስ አቁም ማወጁን ተከትሎ ነው። የእስላማዊ መንግስት ነኝ ባዩ ቡድን ተዋጊዎች የሊባኖስዋን የድንበር ከተማ አርሳንን በተቆጣጠረበት ወቅት 30 የሊባኖስ ወታደሮችና ፖሊሶችን ጠልፎ አራቱን ሲገል አንደኛው ቁስለኛ በኋላ መሞቱና 16ቱን በምርኮኛ ልውውጥ ለቋቸው እንደነበረ ይታወሳል። በመጨረሻም በሰሜናዊ ህንድ ተከታዮቻቸው የሆኑ ሴቶችን ደፍረዋል ተብለው የተፈረደባቸው መንፈሳዊ መሪ ከፖሊሶች ጋር ከባድ ፍጥጫ ላይ የነበሩት በሺዎች የተቆጠሩ ደጋፊዎቻቸው ፍጥጫቸውን አብቅተው ሲርሳ ከተማ ከሚገኘው ዋናው ቤተ አምልኮ መውጣት መጀመራቸው ተዘግበዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
የይሁዳ ካምፓኒ ያኔ ትኩስመኝ ትንፋሽ ቀዝቅዞ አይንህ አይኔን ሲሸሽ ፍርሃት ሲንቀኝ ተጠራጥር ያለሁ ለዛሬ አሳልፈህ እንደምትሰጠኝ የአምላክነት ጋን ባለመታደሌ ይህን አይከፋኝም። ይህን ማን አየበት የከንፈርህ ጣህን ቃና አልጠፈኝም። ባትስመኝ ኖረ ገዳዬን ባላየኝ ሞቼን ባልተነሳው ፍቅርህን ረስተኝ በደልህን ባልረሳው የልቤን ባልዳነ ለክብርን ባልበቃው ፍቅርን ባልዘመነ ባትስመኝ ኖሮ ወይ ማንም አይገድለኝ ወይ ሞቼ አልነሳም ወይ ዋጋ ላወጣ ወይ ቅኔን አረሳም። ብትስመኝ አይደል ከቃልህ የሰማው የፊት ፍላቅህን እውነትህን ያየው ከኔ መራቅህን ቀንስ የመሸ መሳይ ማንነትህ እርቃኑ የሸሸ አንተ ስለታምከኝ ዋጋዬ ተሰላ በብር ተሰመነ የከንፈርህ ምንዳ አኩልዳማ ሆነ። የተነጋገርነው ትያላቸው ጊዜ የሚያለቃቅሱ ምስለ ጴጥሮሶች በዙሪያዬ ሳሉም ከእጅ የቀመሱ ለአንተ የሆንኩትን የመውደዴን መጠን ከበርባን ያከፋ በዝምታዬ ልክ የክህደት አክሊል በኔ ላይ የደፋ ለአንዲት ቀን ሆኖለት ፀሐዬን ያጠፋ ላማ ተበቅታኒን በጣሬ ያስባለ ካንተ መካን በቀር ለማን ተሳለ። በእርግጥ በዚያ ጊዜ በጌቴ ቴማኔ እንዳዘነው አምላክ ያስቃይ ከኔ እንዲያልፍ አውጠልያለሁ። ይህን ብቻም አይደል የወደድከው ይሁን እንዳልክም ብያለሁ። ከሳሼ በርትቶ ኃጢአቴን አብዝቶ ሙግቴን ቢመኝም መልካሙ ትራይን በክፋት መንዝሮ ለፍርድ ቢያቆምኝም ለሞት የሚያበቃ ክፉ የሰራሁት ከቶ ባይገኝም ከዝምታዬ ውስጥ ለሐሰት ክስቶቼ መልቴን የጠበቀ ጲላጦስ ባይኖርም ከደሜ የነጻ እውነቴን ያወቀ ቅርታ እየለመንኩ በፍቅ ተለጉሜ የምሞትበትን እውነት ተሸክሜ እዋህን የሞላ መራራ እየጠጣሁ ያ ቀን ደረሰና ከፍ ካለ ወጣሁ። የታምከኝ ጊዜ ነው የሞት ህጉን ጥሼ መቃብር ተከፍቶ ነፍስ ልብስ ለብሼ ከሞት የተነሳሁ ራሴን በራሴ መግነዜን የሰጠሁ ለዛሬ ያበጣኝ አዎ ያንተ ከፈል ለዓለም የነጻነት ምክንያት አምሰር
የይሁዳ ከንፈር የሳምንቷን ምርጥ ግጥም ነበር ያሰማናችሁ አድማጮች። ገጣሚዋ ትዕግስት ዓለምነህ ናት። ትዕግስት እናመሰግናለን። የታሪክ ገጾች ወደሚፈተሹበት ቅንብር እንዘልቃለን። በመግቢያው እንደጠቆምነው በርካታ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ታሪክ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው። በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስኮ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሌ ወደ እንግሊዝኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ናቸው ወደ አማርኛ የመለሱት። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦችን ካቀረቡ አራት ምሁራን አንዱን ጋብዘናል። እንግዳዬ ራሳቸውን በሚያስተዋውቁበት እንጀምራለን።
ሰለሞን ጋሻው ባላለው ምኖረው በሚኒሶታ ትዊን ሲቲስ ከተማ ውስጥ ነው። በትምህርት በህግ የፒኤችዲ ኤምኤስጂ ብሉታል ደግሞ በሶሲዮሎጂ እንድ ፒኤችዲ ያለኝ የማስተምረው ሶሲዮሎጂውን ነው። ዩኒቨርሲቲ ኦፍ ሚኒሶታ ሞሪስ ካምፐስ በሚባለው አስተምራለሁ።
መልካም ዶክተር ሰለሞን በቀጥታ ወደ ጉዳያችን ልውሰድዎት። ቀደም ብዬ ጠቆም እንዳደረግኩት ባለፈው እሁድ እዚህ ዋሽንግተን ዲሲ አቅራቢያ የሚገኝ አንድ ስፍራ በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የሚል በአባ ፍራንሲስኮ አልቫሬዝ የተጻፈ በአቶ ዮና ቦጋለ ወደ አማርኛ የተተረጎመ መጽሐፍ ቄስ አልቫሬዝ ለስድስት ዓመታት ኢትዮጵያ ውስጥ በቆዩበት ጊዜ የታዘቧቸውን የጻፉበት መጽሐፍ የተለየ ስፍራ ተሰጥቶ ተወያይታችሁበታል። ከእርሶ በተጨማሪ የታሪክ ባለሙያዎች፣ የጊዜ አዋቂዎች ተገኝተው በመድረኩ ሰፊ ውይይት ተካሂደዋል። ከታዳሚዎችም ጋር እንዲሁ ውይይት አድርጋችኋል። እስኪ በመድረኩ የነበረው መንፈስ ለመውሰድ እንሞክር። ይሄንን መጽሐፍ እርሶ እንዴት አገኙት? እንደ ሰነሰው የጥናት ባለሙያ ብቻ ሳይሆን በኢትዮጵያ የታሪክ ጉዳዮች ላይም በርካታ ጽሑፎችን እንዳቀረበ ሰው።
እሺ፣ በመጀመሪያ አቶ ዮኒ ይሄን መጽሐፍ በአማርኛ በመሰርቦማቸውና ልጆቻቸው ለህዝብ በማስተዋወቃቸው በበኩሌ የተሰማኝን በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ማንኛውም መጽሐፍ ከሌላ ቋንቋ ወደ አማርኛ ሲተረጎም ለአንባቢያን ብዙ ድል ይሰጣል። የእንግሊዘኛ ወይንም የውጪ ቋንቋ ለማያውቁ ሰዎች ያ መጽሐፍ እድል ይከፍታል ማለት ነው። ይህ መጽሐፍ በጣም ጠቃሚነት አለው። መጀመሪያ እንደ ፕሮፌሰርነቴ ይህን መጽሐፍ የውጭ ሰው እንኳ ብሆን የኢትዮጵያን የጥንት ታሪክ ምሳሌ ዘርዘር አድርጎ ጂኦግራፊካል ሂስትሪ ኦፍ ኢትዮጵያ ወይንም ሪሊጂየስ ሂስትሪ ኦፍ ኢትዮጵያ፣ ካልቸራል ሂስትሪ ኦፍ ኢትዮጵያ ለሚሉ ርዕሶች ማስተማሪያና ሪፈረንስ ሊሆን የሚችል ነው። ከዛ በመለስ ግን ለኢትዮጵያ ህዝብ ወይም አንባቢያን ከፍ ያለ ጥቅም አለው። በጊዜው የነበረውን ኢትዮጵያን ህዝብ፣ ስርዓት፣ ህግ፣ በተለይ ደግሞ የኢትዮጵያ ግዛት ምን እንደሚመስል ያሳያል። በጊዜው የነበሩትን ስሞች ይጠቅሳል፣ የአገር ቦታዎች ማለት ነው። እርግጥ እነኚህ ስሞች በየጊዜው የኢትዮጵያ ህዝብ ከአንዱ ወደ አንዱ እየፈለሰ ስሙን እየቀየረ አንዳንዱ ስም ባይገኝም ዛሬ ቢጠፋም ይህ ታሪክ እንደ ማስታወሻ ጥሩ አጋጣሚ ነው ብዬ አምናለሁ።
ዶክተር ሰለሞን፣ ይህ መጽሐፍ ለዛሬ ምን ፋይዳ አለው የሚለውን ገፋ አድርገን መመልከታችን አይቀርም። እርሶም ያነሱት ምን አይነት ጥቅም አለው፣ ምን ፋይዳ አለው የሚለውን ነውና ከዛሬ ሁኔታዎች ጋር እናያይዝ እስኪ። የኢትዮጵያ ታሪክ ትንታኔ፣ ብሔርና ብሔርተኝነት በኢትዮጵያ የሚሉ መጽሐፍትን ጽፈዋል። በኢትዮጵያ ጉዳዮች ላይ ትኩረት አድርገውም ይጽፋሉ። እንዲህ ያለው የታሪክ መጽሐፍ ምንም እንኳን ከአራት መቶ ዓመታት በፊት ስለተከናወነ ድርጊት ስለነበሩ ሁኔታዎች ቢያወሳ በተጨባጭ ለዛሬ እንዴት ነው ሊጠቅም የሚችለው?
ይህ መጽሐፍ ለዛሬው ትውልድ ወይንም አሁን ላለንበት የኢትዮጵያ ሁኔታ፣ ፖለቲካ ሁኔታ በጣም ጠቃሚነት አለው። ብዙ ጊዜ እንደምትሰሙት ኢትዮጵያ የምትባለው አገር የተፈጠረችው በአጼ ምኒልክ ዘመን ነው ብለው አዲስ የተጀመረ ታሪክ ኢትዮጵያ የተፈጠረችው በምኒልክ ጊዜ ነው፣ ከዛም በፊት ኢትዮጵያ ብሎ ነገር የለም የሚሉ ታሪኮች ተነስተዋል። እንግዲህ አንድ ታሪክ በመረጃ ነው የሚደገፈው። አጼ ምኒልክ በእነ አጼ ልብነ ድንግል በእነ አጼ ገላውዲዮስ ጊዜ ጥንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት እንጂ እርግጥ መንግስታት ወይም ስቴት በምንለው ሲፈጠሩ አንዱ ክፍል አንዱን ሲያሸንፍ፣ አንዱ በሌላው ላይ ባህሉን ሲጭን፣ ይሄ እየተወራረሰ የሚመጣ ህጋዊ ወይንም የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው የተፈጠረችው። የሰሜኑ ኢትዮጵያ ህዝብ ብዙ አይነት ህዝብ አለ፣ ወደ ደቡብ እየገፋ ሄደ። የደቡቡ ደግሞ ምሳሌ ኦሮሞ እየገፉ ወደ ሰሜን የእስልምና ሃይማኖት ከክርስቲያኑ ሃይማኖት ጋር እየተዋጉ አንዱ አንዱን ሲያሸንፍ የኖረበት እና ኢትዮጵያ የተፈጠረችው በዚህ አይነት ሁኔታ ነው እና ባጭሩ በአሁኑ ጊዜ ኢትዮጵያ ከመቶ ዓመት በፊት አልነበረችም፣ በአዲስ መልክ እንቀርጻለን ለሚሉ አሁንም ስልጣን ላይ ላሉት የኢትዮጵያ መሪዎች ከዚህ ከታሪኩ ቢማሩ ጥሩ ይመስለኛል። በነገራችን ላይ እንደዚህ አይነት ብዙ መጽሐፍቶች አሉ እና ከአሁኑ ጋር ስናስተያየው ይህ እውነተኛ ታሪካዊ ማስረጃ ነው ማለት ነው።
የመጽሐፉን ይዘት አንዳንድ ጭብጦች የዕለት ማስታወሻ በሚመስል ሲጻፉት በዚያ ዘመን የነበሩ ሁኔታዎችን ፍንትው አድርገው የሚተርኩ ገጾች ገልበጥ ገልበጥ እናደርጋለን። ከዚያ በፊት ግን አሁን በጀመሩት ሀሳብ እኚህ ሰው ኢትዮጵያዊ አለመሆናቸው ከግራም ከቀኝም ካሉ ፍላጎቶች ብዙ ጊዜ አሁን እንደምናየው የታሪክ አጻጻፍ የፍላጎቶች መታያ እየመሰለ መጥቷል። የአንድ ወገን ፍላጎት አጉልቶ የማሳየት ዝንባሌ በ በግራም በቀኝም በተሰለፉ ወገኖች እየታየ ነውና ታሪክ ከነበሩ ሁኔታዎች ውጪ ለመረዳት ወደ ዛሬ ለማምጣት በፈልግነው ሁኔታ ውስጥም ሲገመድ ይታያልና እስኪ ከኚህ ሰው ነጻ መሆን አንጻር ማን መሆናቸውንም የኚህ ቄስ ማንነት አንዳንዴ የግድ የሀገር ውስጥ ፍላጎቶች ብቻ ሳይሆን ደግሞ የቀኝ ገዢዎችም ፍላጎት ታሪክን በተዛነፈ መልኩ የሚያወጣበት ይችላል። የኚህ ሰው አጻጻፍና መንገድስ እንዴት ይገመገማል?
ጥሩ ጥያቄ ነው። እንግዲህ አልቫሬዝ የፖርቱጋል መንግስት ወደ ኢትዮጵያ የዲፕሎማሲያዊ ግንኙነት ለመፍጠር ሲላኩ አብሮ የተላከ ቄስ ነው። በአጼ ልብነ ድንግል ዘመን ንግስት እሌኒ የእስልምና ሃይማኖት ተከታዮች በምስራቅ ኢትዮጵያ በኩል እያየሉ ስለሄዱና በየጊዜው ውጊያም ስለነበረ የቱርኮች መነሳትና የቀይ ባህርም መዘጋት ኢትዮጵያ ፓትሪያርክ የምታገኘው ከግብጽ ስለሆነ በዛ በኩል የሚደረገው ግብጽ ቱርኮች በመያዟ ይሁን ችግር ስለፈጠረ እቴጌ ሌኒ ከፖርቱጉዞች ጋራ የውትድርና ወዳጅነት ስምምነት ለመፍጠር ሀሳብ በማቅረብ ወደ ፖርቱጋል መንግስት ልከው ነበረ። ከዚህም ጋር ተያይዞ ነው አልባሬዝ ወደ ኢትዮጵያ የመጣው። የአልባሬዝ መጽሐፍ ጥሩነቱ ምንድን ነው? በእንግሊዝኛ ቋንቋ ልጠቀምና ዳሪ ነው።
የሕይወት ማስታወሻ በሚጻፍበት ዘይቤ ነው የጻፉት።
አዎ። እና ሌላ ምንም የራሱን አስተያየት ወይንም ባይስ አልጨመረም። ዛሬ በዚህ ቦታ ይህን አይቻለሁ፣ ዛሬ እዚህ ቦታ ደርሰናል፣ ይሄ ከተማ እንደዚህ ነው ስሙ እያለ ነው ጠቀሰው። እንግዲህ በተጨባጭ ምን ጥቅም አለው ሲባል አልቫሬዝ እንግዲህ ከሰሜን ከቀይ ባህር ተነስቶ የከተሞች ተከተለ ንጉሱ በሸዋ በተጉለት እንደነበሩ በየአቅጣጫው ንጉሱ በነበሩበት በዚህ ቦታ ንጉሱ እንደዚህ አድርገዋል፣ በዚህ ቦታ ይሄ ቤተ ክርስቲያን አለ እያለ ስለጻፈ በጊዜው የነበሩትን ስሞች ከሰሜን እስከ ባሌ ድረስ ያሉትን አገሮች እነዚህ ኋላ በጊዜው ትልቅ ቤተክርስቲያን መኖሩን ይህን ሁሉ እየዘረዘረ ስለጻፈ ምንም የራሱን አስተያየት አልሰጠም፣ በአይዝ አልነበረም። ከዚህም አልፎ ምናልባት አንዳንድ ሰዎች እንደው ክርስቲያን ስለሆነ አድሎ አድርጎ ይኑን ካሉ መጽሐፉ በየቀኑ ያየውን ነው የሚጽፈው። ከእሱም ጋር ለምሳሌ ፍቱህ አልሀበሽ የሚባለው የግራኝ መሐመድ ጸሐፊ በጊዜው የነበረውን ጦርነት ገልጿል። አልባሬዝ የጠቀሳቸው ከተሞች እና ስፍራዎች የነገስታቱ መኖሪያ ሀገሩ በፍቱህ አልሀበሽ ደራሲ ተጠቅሷል። ስለዚህ ታሪክ ሲጻፍ ሁልጊዜ አንዱ መረጃ ከአንዱ ጋር ስለሚታይ መረጃዎቹ የአልባሬዝ ብቻ ሳይሆኑ ሌላም መረጃ አለ ማለት ነው።
ግራና ቀኝ ማመዛዘን የሚቻልባቸውን ማጣቀሻዎች ጭምር ነው እየጠቀሱልን ያሉት። ምናልባትም ሰፋ ባለ ውይይት ሌሎች ይሄን ሁኔታ የሚያሳዩ ገጽታዎች እንቃኛለን። በዚህ ምጥን ዝግጅት ግን እርሱ የገለጹትን የግል ማስታወሻ በሚመስል ዘይቤ ቄሱ አልባሬዝ የጻፏቸውን አንዳንዶቹን ጠቀስ እናድርግ ውይይታችንን ገፋ ለማድረግ። በገጽ 219 ላይ እንደው እንደተገኘ የመረጥኩትን አንድ ምዕራፍ ነው። ምዕራፍ 67 68 ይላል። ከሜዳ ላይ 3 ቀን እንደተጓዝንና በሽታ እንዴት ባላቀዋን እንደሚያክሙ ስላየናቸው ሰዎች ይላል። በግልጽ በዛ ቦታ ያዩት እንዴት እንደሚጽፉ ለመመልከት ነው። ጥቂት መስመሮችን አነባለሁ። ሰኞ ጥቅምት 9 ኦክቶበር 9 ቀን ባለፈው ቀን ይሄንበትን በመሰለ የከብት ግጦሽ ሳርና እርሻ በሚገኝበት ሜዳ በሆነ አገር ከሄን በኋላ አንዳ ከተባለ ስፍራ ደረስን። ከዚህ ስፍራ እንጀራው የማያምር የገብስ እንጀራ በላን። ማክሰኞም እንዲሁ ባለፈው ቀን ይሄንበትን በመሰለ ሜዳ ሄድን። ከአንድ መንደር አቅራቢያ አደርን። ረቡዕ የተሻለ አገርና እርሻ በሚገኝበት ገብስና ስንዴ ከሚበቅልበት አገር ደረስን። አገሩ ዘወትር ለምለም በመሆኑ አንዱ አዝመራ ሲሰበስብ ሌላው ይዘራል። አገሩ ተበጉይ ይባላል። ብዙዎች ታላላቅ ከተሞች፣ ብዙ የቀንድና የጋማ ከብት የሚገኝበት በጣም ለምለም አገር ሲሆን በትኩሳትና ይህን በመሳሰሉ በሽታዎች የታመሙ ብዙዎች ድውያን ይገኙበታል። አንድ ሰው ራሱን ሲያመው በዋግምት ከራሱ ላይ ደም ሲቀዱለት በቀር ሌላ መከላከያ መድኃኒት ስለማያውቁ ለበሽተኛው የሚደረግለት መድኃኒት የለም ያለ ይዘረዝራል። በስፍራው ያለን ነገር እንዴት እንደሚያነሳ ለማሳየት ለአድማጮች እንደው ቀረብ ለማድረግ ያህል ነው። አንባቢያን የሚረዱት በጣም ዳጎስ ያሉ ገጾች ያሉት ብዙ ታሪኮች የሚተረክበት መጽሐፍ ነው። እርሶ እንደተረዱት ግን ያለ ሌላ የተለየ ግምት ለሚያነባ አንባቢ በቀጥታ ከዚህ ማስታወሻው እስከሚያገኛቸው ነገሮች ምን ሊቀስም ይቻላል? ምን አይነት ውይይቶች እንድናደርግ ይረዳል? ዛሬ የሚካሄዱ ውይይቶች ወገን ለይተው ፍላጎቶችን ተከትለው የሚሄዱ ናቸውና ቀደም ብለን እንዳነሳ ነው ምን መማር ይቻላል ይላሉ?
አሁን ዛሬ ከተከታተላችሁ አንተ ካነበብከው ብዙ መማር ይቻላል። ለምሳሌ እንደው ትንሽ ቀላል ቢመስልም አልባሬዝ በሚጓዝበት ከተሞች ሁሉ ጸጥታ ያለ መሆኑንና በጊዜው የነበረው መንግስት በደንብ የሚያስተዳድር መሆኑን ያሳያል። አንድ መንግስት አካባቢውን ጸጥታን አስከብሮ ሽፍትነት ሳይኖር ቀማኛ ሳይኖር በተለይ ከውጭ የመጡ ሰዎች እንደዚህ ካንዱ ቦታ አንድ ቦታ ሲጓዙ አለ ችግር ማሳየት ራሱ የጸጥታውን ወይም የፖለቲካል ስቴቢሊቲውን ያሳያል። ሌላም እንዲሁ አሁን በአካዳሚክ አካባቢ ሜዲካል አንትሮፖሎጂ የምንለው አለ። ሜዲካል አንትሮፖሎጂ ሰዎች ከአካባቢያቸው አንዳንድ በሽታን እንዴት እንደሚከላከሉ አሁን ዋግንት እሱ የተከሰው በዘመናዊ ሕክምና ይረዳ። ስለዚህ ይሄ አሁን በመናስተምርበት ጊዜ የኔ የሥራ ጓደኞች ሜዲካል አንትሮፖሎጂ ለሚሉት እንደ ዋግምት አይነት በህዝቡ የተፈጠረ የማዳን በሽታ ትልቅ ዋጋ ያለውና ጥቅም ያለው መሆኑን ከዛም ይቻላል። እና ከዛም በስተቀር የህዝቡን ባህል አባላላቸውን ያገሩን ለምነት ቁልጭ አርጎ የሚያሳይ ይመስለኛል።
ስለዚህ በርከት ያሉ ምራፎች ዳጎስ ያለ ገጾች ያሉት መጽሐፍ በአጼ ልብነ ድንግል ዘመነ መንግስት የተከናወኑ ሁኔታዎችን በእነኛ 6 አመታት ውስጥ የተመለከቱት ከለተለት ሁኔታዎች ጋር አዛምዶ ይህ ቄስ የጻፉትን ሰፋ ያለ ግንዛቤ ለመፍጠር የሚረዳ ይመስለኛል። ከርሶ የሙያ አጋሮች ከታሪክ ባለሙያዎቹ ጋር በመድረኩ ያቀርባቸዋቸውን ድምጾች ያሰማን ከዚህ አሁን ለቅምሻ ካደረግነው ቃለ ምልልስ ሰፋ ያለ እናደርገው ሰፊ ውይይት ላይ መልሼ እንደማገኘው ተስፋ አደርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አቶ አሉላ ለሰጠኝ እድል በጣም እጅግ አርጌ አመሰግናለሁ።
አድማጮች ተከታዩም ቀደም ብሎ ከጀመርነው ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው? ከ60 አመታት በፊት በ1950ዎቹ የተረጎመው ይህ መጽሐፍስ እንደምን እስከዛሬ ሳይታተም ከዚህ ደረሰ? አቶ ዘካሪያስ ዮና የተርጓሚው አቶ ዮና ቦጋለ ልጅ ናቸው። ስለ መጽሐፉና ስለ አባታቸው ይነግሩናል።
ዘካሪያስ ዮና እባላለሁ። የምኖረው በእስራኤል ሀገር ነው። ባለፉት 47 አመት ግድም በእስራኤል ነው የምኖረው። ከዛ ፊት አዲስ አበባ ነበርኩኝ።
መልካም። አቶ ዘካሪያስ ለዚህ ውይይት መነሻ የሆነን በአባታችሁ አቶ ዮና ቦጋለ የተጻፈ በአጼ ልብነ ድንግል ዘመነ መንግስት ቀደም ሲል በአባ ፍራንሲስኮ አልቫሬስ የተደረሰ የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚመለከት በእንግሊዝኛ በሎርድ ስታንሌ ኤልደርሌ የተጻፈና አባታችሁ በ1953 ዓመተ ምህረት ወደ አማርኛ የመለሱት መጽሐፍ መሆኑን ይተርካል። እስኪ ስለዚህ መጽሐፍ ይንገሩን። አንደኛ ከ50 በላይ አመታት በኋላ ነው ለህትመት የበቃው ወይም የህትመት ብርሃን የማየት እድል የገጠመው ይህ መጽሐፍ። ለምን ሳይታተም ይህን ያህል ቆየ? እስኪ ስለ መጽሐፉም እርስዎ እንደተረዱት እርስዎ እንደሚያውቁት ጨምረው ባጭሩ ይግለጹልን።
እሺ፣ እንግዲህ መጀመሪያ ለምን እንዳልታተም ግለጽና ወደ መጀመሪያው ጥያቄ ብገባ ደስ ይለኛል።
መልካም።
እንግዲህ ይሄ መጽሐፍ አባቴ ተርጉመው ለእትም ያዘጋጁት በ1953 ዓመተ ምህረት ነበረ እና ወዲያው እንደጨረሱ ለሳንሱር ክፍል አቅርቦት ሳንሱር ክፍል ፈቅዶ ማተም አድርገው ሁሉን ከጨረሱ በኋላ ማተሚያ ቤት ተልኮ ማተሚያ ቤቶች ደግሞ እንደገና ለሁለተኛ ጊዜ ያቀረቡት እና ያኔ ነው እንግዲህ ሊታተም አይችልም ብሎ ደግሞ እንደገና የከለከሉት።
ምክንያት ተነግሮ ነበር አቶ ዘካሪያስ ለምን እንዳልታተመ ማተሚያ ቤቶቹ ለሳንሱር ክፍሉ ሲያቀርቡ የተገለጸ ምክንያት አለ እንዳይታተም ያሉበት?
እንግዲህ ምክንያቱን የተገለጸላቸው አቶ ተስፋ ገብረስላሴ ናቸው። ተስፋ ገብረስላሴ ማተሚያ ቤቱ እሳቸው ናቸው ሁለተኛ ጊዜ ለማስታወቂያ ሚኒስቴር ያቀረቡት። ያን ጊዜም እንደተባለ እኔ በእውነት ትክክለኛው መልስ አላውቅም፣ ግን ተከለከለ ብሎ አባቴ ሲነግሩኝ እኔ አስታውሳለሁ። ሁለተኛ ጊዜ በደርግ ዘመን እንደዚሁ ቀርቦ ነበረ። ያን ጊዜ ይሄን እንደዚህ አይነት መጽሐፍ ለምን አስፈለገ በጥያቄ መልስ እንዳይታተም መሆኑን መወሰናቸውን የገለጹ ለአባቴ ነው። ምክንያቱም እንግዲህ ያን ጊዜ ደርግ በዚህ ታሪክ ህዝቡ እንዲያውቀው አልፈለገ ይሆናል፣ ወይም ንጉሳዊ ነክ ነገር የሆነ ታሪክ እንዲነሳ አልፈለጉ ይሆናል። እንግዲህ እነሱ ምክንያት ምን እንደሆነ ለማወቅ አልችልም። ከዛ ወዲህ ግን በአሁኑ መንግስት ጥያቄውን ለማቅረብ አልደፈርንም ነበረ። እንደዚህ አይነት ታሪክ ሊጻፍ ይፈቅዳሉ ብለንም አላሰብንም። ብዙ ዘመን ከቆየን በኋላ እንደው አንዳንድ ሰዎች ማንኛውም መጽሐፍ ቢታተም ፈቃደኛ ነው ሲሉን፣ መጀመሪያ ለአዲስ አበባ ዩኒቨርሲቲ አቀረብንላቸው። ከእነሱ ጋር ሳንግባባ ቀረን። እነሱ የፈለጉት አይነት ጥያቄ ለመቀበል ስላልቻል ቀጥታ በማተሚያ ቤት አሳትመን 3000 የሚሆን መጽሐፍ በአዲስ አበባ ከተማ እየተሰራጨ ነው በአሁኑ ሰዓት። እና ከዚያ ወዲህ ነው እንግዲህ ወደኛ ወደዚህ የመጣ ነው።
ህትመቱ እንደወጣ ነው ወዲህ ወደ ዩናይትድ ስቴትስ የመጣችሁትና ባለፈው እሁድም ከአንባቢያን ጋር ያስተዋወቃችሁበት ሰፊ የባለሙያ ውይይት የተካሄደበት።
ልክ ነው፣ ልክ ነው።
አቶ ዘካሪያስ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በአብዛኛውን እንዲህ መሰል ዘመን የጠገቡ ታሪክ ቀመስ የሆኑ ለማህበረሰብ ከፍተኛ ጠቀሜታ ያላቸው መጽሐፍትን ብዛት ያላቸው መጽሐፎችን በማሳተም የሚታወቀው ደረጃውም ከፍ ያለ መሆኑ የሚነገርለት የሚታወቀው የትምህርት ተቋም እንደመሆኑ ጭምር የአዲስ አበባ ዩኒቨርሲቲ ፕሬስ ጋራ ለመስራት ወይም እንዳያትመው ያገዳችሁ ምንድን ነው? እናንተ ልታሟሉ ያልቻላችሁት?
እንግዲህ ለዩኒቨርሲቲ ያቀረብነው የአልቫሬዝን መጽሐፍ ብቻ አልነበረም። ሌላም የበታችን አቶ ዮና ቡጋለ የህይወት ታሪክ ጽፈን ነበረ እና እሱንም በዩኒቨርሲቲው እንዲታተም ነበረ ፍላጎታችን። እና አንድ ጥያቄ ያቀረብንላቸው እኛ ይህንን መጽሐፍ የአባታችን ባዮግራፊ ስናወጣ ዋናው ዓላማ በአማርኛ ብቻ እንዲታተም ሳይሆን በሌሎችም ቋንቋዎች በዕብራይስጥ፣ በእንግሊዝኛም እንዲታተም እንፈልጋለን እና ይህን ብናሳትም ንስሐ ብለን ስንጠይቃቸው ይህንንማ ካለኛ ፍቃድ አንድ ጊዜ ስምምነቱን ከፈረምን በኋላ ካለኛ ፍቃድ ልታሳትሙ አትችሉም አሉ። እንዴት ነው አሁን ታዲያ እንዴት ነው ትፈቅዱልናላችሁ አልትፈቅዱልንም ስንል መጀመሪያ እንፈራረም እና ከዛ በኋላ ነው እና ይሄ ትንሽ ኋላ የሚያከራክር ነገር ደረጃ ላይ የሚያደርስ ነገር ስለሆነ በእነሱ መንገድ ባንሄድ ይሻላል በማለት ነው የተሆነው። የአዲስ አበባ ዩኒቨርሲቲ
የቅጂ ባለመብትነት የሚባለው ኮፒራይት የሚባለውን አንድ ጊዜ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር ከፈረማችሁ በኋላ በሌሎች ቋንቋዎች ተርጉማችሁ በዕብራይስጥና በእንግሊዝኛ ለማሳተም ብትፈልጉ የአዲስ አበባ ዩኒቨርሲቲ ፕሬስ በዛ መልኩ ሊስማማ የሚችለው ከተፈራረማችሁና ከዚያ በኋላ ሁኔታውን አጢኖ መሆኑን ሲነግራችሁ ኋላ ላይ አነታራኪ ነገር ሊነሳ እንደሚችል በመስጋት ነው እንጂ ሌላ ምክንያት የላችሁም።
አዎ፣ እንግዲህ መቼም የድብቅ አይደለም። እኛ ራሴ በእስራኤል ሀገር ስለምኖር አብዛኛው የዚህ የአቶ ታሪክ የአቶ ዮና ቦጋለን ታሪክ ለማወቅ የሚፈልጉ የእስራኤል የሚገኙ ኢትዮጵያኖች ናቸው።
ቤተ እስራኤላውያን።
ከዛ ውጪ በኢትዮጵያ ፈላጊ እንዳለው እኛ አናውቅም። እንግዲህ እኔም ከወጣሁኝ ወደ 50 ዓመት እየተጠጋኝ ስለሆነ በኢትዮጵያ ስርዓቱ እንዴት እንደሆነ የሀገሩ ህዝብ ፍላጎት ምን እንደሆነ ለማወቅ ትንሽ ይቸግረኛል። ግን እኛ የኢትዮጵያም ፍላጎት ካላቸው እዛም ቢቀርብ በጣም ደስ ይለናል እንጂ አይከፋንም። ትንሽ ከነሱ ጋር ያልተግባባ ነው በዚህ ነው። የአልቫሬዙ አላከራከረንም።
ያን ትርጉም የፈለጋችሁት አባታችሁ ቅድም እንደገለጿቸው በእስራኤል እንደሚኖሩት ኢትዮጵያውያን ሁሉ በዚህ ጭብጥ ቤተ እስራኤላውያንን መግለጼ ነው። አባታችሁም ቤተ እስራኤላዊ በመሆናቸው የቤተ እስራኤላውያን ታሪክም አካል እንደመሆኑ አንባቢያን ለዚያ ፍላጎት ያላቸው ብዙዎች በእስራኤል መኖራቸውን ከግምት አስገብተው የሚያወሩኝ የአባቶን የግል ታሪክ የሚመለከተውን ሌላውን መጽሐፍ ነው።
አዎ፣ ልክ ነው።
መልካም አቶ ዘካሪያስ ከህድመቱና ታንሱርን የተመለከተው ከቀደመው ጥያቄ 50 አመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት በታሪክ ተመራማሪዎችና አጥኚዎች ዘንድ ባለፈው እሁድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው በአጻጻፍ መንገዳቸው በስድስት አመት የኢትዮጵያ ቆይታቸው አባ ፍራንሲስኮ አልቫሬስን ማለቴ ነው እንደተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድምታ የተባለው መጽሐፍ ነውና እየተመለከተን ያለ ነው። እርሶ ስለ መጽሐፉ ይዘት ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው ያባቶ መጽሐፍ በርግጥ እንደ ልጅነቱ የተለየ ሊሆን እንደሚችል ይገባኛል። ግን በርሶ ግምገማ ይሄን መጽሐፍ እንዴት ተመለከቱት?
እኔ በእውነት ያባቶ መጽሐፍ አሁን ታትሞ ለአንባቢዎች ለወገናችን ለኢትዮጵያ ህዝብ ለአዲሱ ትውልድ በመቅረቡ በጣም ደስታ ነው የተሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ መቼም ለኢትዮጵያ አሁን አንዳንድ ለሚሰራው ለሚነገረው አንዳንድ ነገሮች ሁሉ አዲስ አይደለሁኝም እና ብዙ ጥያቄዎች በተነሱበት በአሁኑ ጊዜ ብዙ የሚያከራክሩ ነገሮች በተነሱበት የኢትዮጵያ ታሪክ መቼ ተጀመረ በዚህ ዓመተ ምህረት ነው በዛ ዓመተ ምህረት ነው በሚባልበት ጊዜ ይሄ መጽሐፍ በመቅረቡ ከ50 አመት በኋላ ይሄ በጣም የሚያስደስት ነገር ነው። ለጥያቄው ለሚነሱ ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለህዝቡ የሚያቀርበው። መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የምገምተው። ምናልባት አልቫሬስ መጽሐፉን ጽፎ የለት የለቱን ማስታወሻቸውን መጻፋቸው ይሆናል። ነገር ግን ያ ስር ያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር የኛ ታሪክ። ከዛ ፊት ምናልባት በየቤተ ክርስቲያኑ በየአድባራቱ በዛ የተጻፉ በግዕዝ ቋንቋ ምናምን የተጻፉ ብዙ ታሪኮች ሊኖሩ ይችላሉ። ግን እነዛም ቢሆን ብዙዎቹ የወጡ አይመስለኝም እኔ እንደምገምተው። ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከር ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባድ ስለሆኑ የዚህን ታሪክ ላሳምረው የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደለም።
ገለልተኛ ሆነው የጻፉት በመሆኑ የዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን?
አዎ ልክ ነው።
መልካም
እዛ ነው የምገምተው።
መልካም አቶ ዘካሪያስ፣ የዚህ መጽሐፍ ታሪክ ምንም እንኳን ከ400 አመት በላይ ወደ ኋላ የሚወስድን ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብሎ እርሶ እንደገለጹት በእኚህ ቄስ የስድስት አመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ተመልካች እንደ ታዛቢ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ኋላ ገፋ አድርገን እንመለከታለን። እስኪ ቀደም ብለን ጀመር አድርገናል ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ አባቶ አቶ ዮና 50 አመታት በፊት ይህን መጽሐፍ ለመተርጎም ምን አነሳሳቸው? እርሶስ ከሚያውቁት እስከ ተረዱት ድረስ በመግቢያው ላይ የተጻፉ የተወሰኑ ጥቦችን የተርጓሚው የአቶ ዮና ቦጋለን አስተያየት አይቻለሁ። አባቶ ለምን ይህን መጽሐፍ ለመጽሐፍ ተነሳሱ? ምን የሳባቸው ይመስሎታል?
አቶ ዘካሪያስ ዮና ለዚህና ለቀሪው ጥያቄዎች ከሚሰጡት ምላሽ ጋር በቀጣዩ ራዲዮ መጽሔት ይመለሳሉ። አሁን ግን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
Anchin be ye, kunji, anchin be ye, rin tawe kundi ye.
ይችላል ዜማው አዲስ ጉርሜሳ ነው ድምጻዊ ያን ጊዜ በሚርስ የአንጋፋው ድምጻዊ ማህሙድ አህሙድ 13 ዘፈኖች የተካተቱበት ሲዲው ላይ ነው ያገኘነው ማህሙድንና ወጣቱን ድምጻዊ አዲስ ጉርሜሳን በሌላ ጊዜ እናነጋግራለን አሁን ወደ ተከታዩ ቅንብር እንለፍ ባለፈው እሁድ ልክ የዛሬ ሳምንት እዚ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው ለሜሪጆ ኢትዮጵያ የህፃናትና ያረጋውያን መርጃ ገንዘብ ለማሰባሰብ ታልሞ የተሰናዳው ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቷል። ሶስት እንግዶች አሉን። ከሴቶችና ቤተሰብ ፕሮግራም አዘጋጇ ቆንጂት ታዬ ጋር ነው ያወያየኋቸው። አዲሱ ረፍት ላይ ነው ቀደም ብዬ እንደጠቆምኩት በሚቀጥለው ራዲዮ መጽሔት እናገኛለን። አሁን ወደ ውይይቱ እንዘልቃለን። እንግዶቻችን ራሳቸውን ያስተዋውቁናል።
ስሜ ቤተልሔም ከበደ ይባላል። የምኖረው ሳኖዜ ካሊፎርኒያ ነው። የ2017 የሚስ ኢትዮጵያ አሸናፊ ነኝ።
ሲስተር ዘቢደር ዘውዴ የሜሪጆይ መስራችና ስራ አስኪያጅ ነኝ።
ተስፋውን አዱኛ ከዚሁ ከቨርጂኒያ ነኝ። የሚስ ኢትዮጵያ ዩኤስኤ ፓጀንት ፋውንደር ነኝ። እንዲሁም የሜሪጆይ ፈንድሬዚንግ ፕሮግራም አስተባባሪና አዘጋጅ ነኝ።
እናመሰግናለን እንግዶቻችን። ቆንጂት ዛሬ የራዲዮ መጽሔትም ሴቶችና ቤተሰብም በጋራ የሚያዘጋጁት ፕሮግራም ሊወጣው ነው።
ተጋባዥ እንግዳ ሆኛለሁ
ለራዲዮ መጽሔት። ብዙ ጊዜ አንቺ ነበርሽ የምትጋብዥኝና ዛሬ በመገኘትሽ ደስ ብሎኛል። ቆንጂት እንግዲህ ያገኘናቸው ሰው ለመርዳት ሰው መሆን በቂ ነው በሚል ርዕስ ያዘጋጁት ባለፈው እሁድ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርዓት ሜሪ ጆይን ለመርዳት የተዘጋጀ ነው። ይህን ስነ ስርዓት ያስተባበረው አቶ ተስፋሁን አዱኛ ነውና እንዴት በዚህ ስራ ውስጥ ተሳተፍ? ምንስ ውጤት አገኛችሁበት?
መጀመሪያ ለቮይስ ኦፍ አሜሪካ አዘጋጃችሁላ ቆንጂት በጣም እናመሰግናለን ይሄን እድል ስለሰጣችሁን። ሜሪ ጆይ ለመርዳት ዋና ያነሳሳን ምክንያት ከሲስተር ዘቢደር ጋር ስራዎችዋን እና ያለን ከታተላለን እና አሁንም ሲያትል ላይ አብረን ነበር የሚስ ኢትዮጵያን 2017 ስናዘጋጅ በዛ በተገናኘንበት ጊዜ አንዳንድ ዲስከሽኖችን አድርገን የሚስ ኢትዮጵያ ዩኤስኤ ፓጀንት ዋናው አላማው እንደነዚህ አይነት በጎ አድራጎት ድርጅቶችን መርዳትና ብሪጅ መፍጠር ስለሆነ ተወዳዳሪዎቹም ራሱ እዚህ ውስጥ ለመወዳደር ይሄንን አይነት አላማ ይዘው መቅረብ አለባቸውና
መሳተፍ አለባቸው
አንዱ ዋናው እሱ ነው። ስለዚህ ይሄንን ተነጋገርን። ከዛ መልስ እንግዲህ በስራ ግንኙነት ባለን መሰረት የተለያዩ አርቲስቶችን ስልክ በመደወል እንዲተባበሩ ስናደርግ በጣም በሚገርም ሁኔታ በአይነቱም በይዘቱም ለየት ያለ ብዙ አርቲስቶች በነጻ ያለምንም ክፍያ ፈቃደኛ መሆናቸውን ሜሪጆ የሚሰራው ስራ ትልቅ ስራ ስለሆነ ለመርዳት ፈቃደኛነታቸውን ገልጸው እነሱም ብቻ ሳይሆን የተለያዩ ቢዝነሶች ሬስቶራንቶች ሁሉ በነጻ ምግብ በማቅረብ ውጤቱ በጣም ብዙም ባይባልም በጣም ጥሩ ነበር። ይሄ ራሱ አዌርነስ መፍጠሩንም
ግንዛቤ መፍጠሩ
አማውንቱንም እንግዲህ ነገ መግለጽ ምን ይችላልን የተገኘው ነው።
የገንዘቡን የተሰባሰበውን ገንዘብ መጠን ይያልካል።
የገንዘቡን መጠን እንግዲህ መቼም እስካሁን በቼክ የምናቀው እስከ 12000 በላይ ተሰብስቧል ዶላር። አዎ እንግዲህ ሌሎችንም ደምረን ሁሉንም ነገር የታንክ ፕሮግራም ስላልን ዛ ላይ እናቀርባልና በጣም ደስ የሚል የአርቲስቶች ትብብር፣ የቢዝነሶች ትብብር፣ የህዝቡ ፍላጎትና እሷ የምትሰራው ስራ ጥሩ መሆኑን እንድናውቅ አድርጎናል። ለምን እኔ ብዙዎቹን ቸርቾችንም ደርሻለሁ ቢዝነሶችም ጋር ሄጃለሁና ስለ ሜሪጆ ያላቸው ግንዛቤና አስተሳሰብ በጣም ደስ የሚል ነው፣ የሚያበረታታ ነውና አይ ቲንክ እሷም በርትታ እንድትሰራ የበለጠ ጉልበት እንዲሆናት የሚያደርግ ይመስለኛል።
እሺ ወጣቷስ የ2017 የወይዘር ኢትዮጵያ አሸናፊ በዚህ ውስጥ የነበረሽ ሚና ያስረጅ?
አዎ እዚህ በተደረገው ፋንድሬዚንግ ከሳኖዜ ስፖንሰር አግኝቼ ለመምጣት በቅቼ ነበር። ጥሩ ዝግጅት ነበር። ክራውኒንግ ሴሬሞኒውም የነበረው በዚሁ ፕሮግራም ነበረ። ያው ለዛ ነው እዚህ የነበርኩት።
ወይዘሪት ኢትዮጵያ መሆንሽ በይፋ ሽልማቱን የተቀበልሽበት ማለት ነው አሁን የምትነግሪ ስነ ስርዓት?
አዎ፣ ስነ ስርዓቱ እዚህ ነበረ። ውድድሩ ደግሞ ሲያትል ነበረ።
ማን ነው ያን ሽልማት ያካሄደው? ሲስተር ዘቢደር የክብር እንግዳ እንደሆነች ነው የተረዳሁት።
አዎ፣ ሲስተር ዘቢደር ነበረች ክራውኒንግን የሰጠችው። እንዲሁም ደግሞ ለአምባሳደርነትም የሾመችኝ ሲስተር ዘቢደር ነበረች።
ስለዚህ ባለብዙ ማዕረግ ሆነሻል ዛሬ ማለት ነው።
አዎ።
ይሄ ደግሞ የነ ሲስተር ዘቢደር ስራ በጣም የቆየ ስራውን ያስመሰከረ ድርጅት ነውና ልትኮሪ ይገባል። ሲስተር ዘቢደር
ዝግጅቱ በጣም ጥሩ ነበረ። ከተስፋውን ጋር የተገናኘ ነው። ሲያትል ኳሱ ላይ ነው። እና ስለ ስራችን ከጠየቀ በኋላ ብዙ ሰዎችን ካነጋገረ በኋላ ያው ጥሩ ስራ የሚሰራ ድርጅት ነው፣ እኔ በራሴ እንዲህ ማድረግ ፈልጋለሁ አለ። እኔ ደግሞ በአጋጣሚ ቲኬትሽ ተሸልሜ ነበር። የአዋሳ አርጋ ማዕከል ሲመረቅ ወይዘሮ መስከረም በላቸው ከአትላንታ ክፍል ስፖንሰር አርጋ ነበር። ያንን ክፍል ምረቃው ላይ በአጋጣሚ ተገኝታ ቲኬት ሸለመች መተሽ ረፍት አርጊ ብላ። ልክ ተስፋውን ፈንድሬዚንግ እያዘጋጀው ነው፣ በጣም ብዙ አርቲስቶች ናቸው ያሉት ብትገኝ ሲለኝ፣ እንግዲህ አሁንስ ቲኬቱን ለፈንድሬዚንግ ልጠቀም ብዬ መስከረምን አነጋገርኳት። እሷ ደግሞ በጣም ደስተኛ ነኝ አለች።
በረራ ቲኬት ነው?
የበረራ ቲኬት።
አዎ
አዎ፣ ከዚህ የሚመልሰኝ አዎ ቲኬት ቆረጠችልኝ። ተገኘሁኝ። በጣም የሚገርም ነው። ከ30 በላይ አርቲስቶች ናቸው የተገኙት። እንዲህ አይነት አንድነት እኔ ዲሲ ላይ ሁሉም ሰው ያለው የመጀመሪያ ነው። ሚስ ኢትዮጵያ ፔጀንት ያዘጋጀውና እኔ በዚህ አጋጣሚ ተስፋሁንን ይሄንን ቀንና ማታ ሰርቶ ነው በአንድ ወር ውስጥ ያዘጋጀውና እዛም ሲያገኙኝ የአርቲስቶቹ ፍቅር በጣም ደስ ይላል። በጣም ሁሉም እኛ አለን በየጊዜው ለሚዘጋጀው ለኢትዮጵያ ሕጻናት ለኢትዮጵያ አዛውንቶች እኛ በነጻ እንሰራለን ምንም እንዳታስብ እያሉ ያበረታቱ ነበር። ሌላው የንግዱ ህብረተሰብም በጣም ስፖንሰር ያደረጉሉ ተገኝተዋል። አንድ ልጅ፣ ሁለት ልጅ፣ አምስት አዛውንት እንዲ ስፖንሰር ያደረጉዋሉ። ፊልም ተዘጋጅቶ ነበር። በጣም የተሳተፉትን በሙሉ አመሰግናለሁ።
ሲስተር ዘቢደር ለእንዲህ ያለ ዝግጅት እንግዳ አይደለሽም። በኋላ ላይ ድርጅትሽም አድጎ የት እንደደረሰ ታስታውሽናለሽ። በየአመቱ ስትመጪ ምን ሰራችሁ፣ ምን አዲስ ነገር አለ እናያለን። ወዲሁም የቤተሰብ ፕሮግራምም ስላለ የአረጋውያኑንም አዳዲሶችን ፕሮጀክቶችን ጨምረን እናወራለን። ግን የተመሰጥሽበት የመሰለኝን አንድ ነጥብ እንደው አጽንኦት ለመስጠት ነው። ይሄ ህብረተሰብን ማሳተፍ፣ ታዋቂዎችን፣ የኪነ ጥበብ ባለሙያዎችን ማሳተፍ ምናልባት ከቀዳሚዎቹ አንዷ ትመስኛለሽ ኢትዮጵያ ውስጥ ታዋቂዎች የኪነ ጥበብ ባለሙያዎች ዝም ብሎ በርቀት ከመናያው ዝና ባሻገር ለማህበረሰብ በጎ ነገር ማድረግን እንደ ስራቸው መውሰድ ከመደበኛ ስራቸው ወጣ ብለው የሚያደርጉት መሆኑን ከተቀበሉ ሰነባብተዋል። በሌሎች ብዙ ቦታዎች ያለው ግን ሜሪጆይ ከመጀመሪያዎቹ ከቀዳሚዎቹ አንዱ ነውና ህፃናት ማሳደግን ለ10 ህፃናት ወላጅ ሆኖ እንደማሳደግ ኃላፊነት መውሰድን የልማድ ስራ አድርገዋል። እዚህ ዋሽንግተን ዲሲ ተመላልሽ የመጣሽ ግለሰቦች በተመሳሳይ ነገር መሳብ ችለሻል። ይሄ ግን ምን ስሜት ሰጠሽ? ምክንያቱም የኪነ ጥበብ ባለሙያዎችን በዚህ ደረጃ ማሳተፍ እንደተባለው የተለመደ አይደለምና እንዲህ በአንድ መድረክ ላይ ከኪነ ጥበብ ውጪ ለሆነ አላማ።
ይሄ እንግዲህ ሜሪጆ 10ኛ አመቱን ሲያከብር ከዛሬ 13 አመት በፊት ለአርቲስቶች ትልቅ ጉባኤ አዘጋጅተን ነበር። ሁሉንም አርቲስትና በጣም ነበር ያዘኑት። እንዲህ አይነት ህይወት እንዳለ እኮ ህብረተሰብ ውስጥ አያውቁም። እና እንዲጎበኙ ሁሉ አደረግን። እንደው አርቲስት አብራር ያለውን በጣም መግለጽ ፈልጋለሁ። እስከዛሬ ለራሴ ብቻ ነበር እንደ ከብት የምኖረው፣ እንደ ሰው መኖር የጀመርኩት አሁን ነው ይላል። ሲገቡ ለአንድ አመት ሁለት አመት ነው እኛ ብዙና የማንፈልግም ሲሉ ነበር። ከዛ በኋላ ግን እስካለን ድረስ በህይወት እኛ ለሰው መኖር አለብን ብለው አሁን ደግሞ በሜርጆይ ብቻ አይደለም በተለያዩ ድርጅቶች ውስጥ ገብተው በጣም ደስ የሚል እንቅስቃሴ አዋሳ ላይ ታዋቂ ሰዎች አርቲስቶች እየሰሩ ነው። የዚህ የዲሲው ደግሞ በጣም የመሰጠኝ ሁሉም መቅረት እንደ ነውር የተቆጠረበት ነው። ድምጻውያን በአጠቃላይ የኪቦርድ ተጫዋቾች፣ የሙዚቃ ባንዱ፣ የባህልም እንደዚሁም ዘመናዊ ባንዱ ከዚህ ዝግጅት መቅረት እንደ ነውር የታየበት ነው። እየደወሉ አለን እያሉ ነው። እና ይሄ ነው በጣም የመሰጠኝና ይህ መቀጠል አለበት። እኛ ለእኛ ችግር ከኛ የተሻለ መፍትሄ የለውም። አሁን እንደምታዩት ነው የዓለም አቀፉ ገንዘብ በጣም እየደረቀ ነው የመጣው። ችግሩን በዛ ነው ያክል ደግሞ እየሰፋ ነው የመጣው። ዛሬ በየቦታው ዞረ ስታይ ጎዳና ተዳዳሪዎች ቁጥሩም ጨምረዋል። ተራ በተራ
በተራ የሚበላ ተራ በተራ የሚተኛ ዩኒፎርማቸው ትምህርት ቤት የሚቀሩ 9ኛ ክፍል ደርሰው 10ኛ ክፍል ደርሰው ሃይ ስኩል ሲገቡ ጫማቸው የሚቀሩ ወደ ቀን ስራ የሚገቡ ብዙ ተማሪዎች አሉና ይሄ ችግር ከኛ አያልፍም። በጣም በጣም መረዳዳት እንችላለንና አንድ ሰው አንድ ልጅ ቢያስተምር ለቁም ነገር ቢያበቃ እኛ ልጆቹም አይበቁንምና አዛውንቱም ደግሞ መለመን የለበትም። የተማረውም ያልተማረውም አዛውንት እቺን ሀገር እዚያ ድርሶ ነው ያስረከበንና ዛሬ በየቤቱ በጣም በሚያሳዝን ሁኔታ ላይ የሚያቸው የጠፉ አዛውንቶች አሉ። ስለዚህ እነኚህን ማየት ግዴታ አለብን። እነሱን ለመርዳት ደግሞ ታዋቂ ሰው በጣም በጣም አርቲስቱ ሰው ህዝቡ አርቲስት ይወዳል። ስለዚህ እኛ አርቲስቶች ደግሞ እውቅናቸውን በመጠቀም ለሀገራቸው ቀጣይ የሆነ ስራ እንዲሰሩን በዚህ አጋጣሚ እያመሰገንኩኝም ጥሪዬን አስተላልፋለሁ።
ወደ አዘጋጁ ነው የሚሄደው። ተስፋ ምን ያህል ሰው ተገኘላችሁ በዚህ ዝግጅት ላይ? ዋሽንግተን በጣም ብዙ ኢትዮጵያዊ አሜሪካዊ የሚገኝበት በንግድ ቤትም ይሁን በተለያዩ የስራ ዘርፎች በትምህርት ላይ ያሉ በርካታ ሰዎች ያሉበት ከተማ ነውና ምን ያህል ሰው ተገኘላችሁ?
እሺ በድጋሚ አመሰግናለሁ። በእውነቱ በአጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ ነው ይህ ዝግጅት የተዘጋጀው። ሲስተር ዘቢደርም አንድ ቀን ሲቀራት ነው የገባችው። የሚቻለውን ያክል ማስታወቂያዎች ብዙ ነገሮች ተሰርተዋል እና ዋናው በዛ ቀን የመጡት ሰዎች በቃ ያ ግዴታችን ነው ብለው የሚሉ ሰዎች ነው የተገኙት። እና አንደኛ የጾም ወቅት ነው፣ ግን አካባቢው ካለን የኢትዮጵያ ህዝብ አንጻር በቂ ነው የሚባል አይደለም። ግን ውጤታማ የሆኑ ሰዎች መጥተዋል፣ ማድረግ ያለባቸውን አድርገዋል። አርቲስቶች ሁሉም ሰው ተገኝተዋል እና ጥሩ ነበር ስናይ በአሁኑ ሰዓት ያገኘ ነው ያቼኩን የምናቀውን ቁጥር ቅድም የገለጽኩት ያን ያክል ሰብስበናል። ከዛም በላይ ደግሞ እነኚህን ሰዎች በቋሚነት እንደው ይህንን ድርጅት የሚረዱበትን መስመር ለመክፈት ስለሆነ የነበረው የሰው ብዛት ከአካባቢው አንጻር በጣም ብዙም ባይባልም ጥሩ ነበረ።
የሚያበረታታ ይመስላል። ቆንጂት በምሳሌነቱም ጭምር ነው እና እንዲህ መሰሉን ፕሮግራሞች የምናዘጋጀው በጊዜው ከተገኘው ውጤት እኩል ለሌሎች ምሳሌ የሚሆን በዝግጅቱም ሆነ በተለያየ መንገድ ሙያቸውን፣ ችሎታቸውን፣ ገንዘባቸውን፣ ጊዜያቸውን መስጠት ይፈልጉ ምሳሌ መሆናቸውን እናያለን። ይሄ ወደ ወጣቷ ቤተልሔም እንድንሄዳ ቤተልሔም በዚህ ዝግጅት ላይ ወይዘሪት ኢትዮጵያ ማዕረግሽን ዘውድሽን ደፍተሻል በዝግጅቱ ላይ። በዚያው ሰዓት ደግሞ ቀደም ብለሽ እንደገለሽልን የሜሪ ጆይ የክብር አምባሳደር ወይም የበጎ ስራ አምባሳደር ሆነሻል። ይሄ በራሱ ትልቅ ኃላፊነት ነውና ቀደም አቶ ተስፋሁንም እንደገለጠው አንቺ ተሳተፍሽበት እኔ መሰለኝ ቁንጅና ውድድር ስለ ቁንጅና ብቻ አለመሆኑ ማህበራዊ ኃላፊነትም አብሮ ማሸከሙ ካሸነፉም በኋላ የሚቀጥል ነው። በውድድር ጊዜም እንዳለ ሁሉና ተከሻሽን እንድችል አድርገሽዋል። ተዘጋጅተሻል ለሚቀጥለው ኃላፊነት?
አዎ፣ እኔ በእኔ በኩል ዝግጁ ነኝ ብዬ ነው የማምነው። ወደ ምኖርበት ሀገር ሳኖዜም ሲሄድ ስራዎች ለመስራትና ይሄንን አዌርነስ ትዛ ለሚኖሩት ኢትዮጵያውያን የምችለውን ያህል ለመናገር አቅጃለሁ። ያ እና ደግሞ በጣም ቀላል ነው። አንድ ሰው 18 ብር በወር መክፈል ማለት አንድን ልጅ ለማሳደግ በጣም የሚከብድ ነገር አይደለም። ለራሳችን ነው ከ200 ብር 300 ብር እያወጣን ልብሶች፣ ጫማዎች እንገዛለን። እንኳንስና ያንድን ሰው ህይወት ለመቀየር 18 ብር ትንሽ ነው እና
እዚህ ተዘጋጅተሻል?
ያ ዝግጁ ነኝ። በጣም ኮንሰፕቱ ቀላል ነው። ያንን ደሶች ብናስረዳቸው እነሱ ደግሞ they make their decision
ወሳኔው የእነሱ ነው የምትይው?
ወጣቷ በርትተሽ የተነሳሽበት ይመስላል። ከዚህ በፊትም የሲያትሉ ኳስ ጨዋታው ሳምንት ላይ አዲሱ አነጋግሮች ነበርና እንዲህ ያሉ ስራዎችን እንደምትሰሪ የበጎ አድራጎት ስራዎችን እንደምትሰሪ ጠቅሶ ነበር።
አዎ ሰራለሁኝ። ኢትዮጵያ ሂጄ ነበረ ከሁለት አመት በፊት ወደ ትውልድ ሀገሬ ጎጃም ደብረወርቅ ሂጄ እዛ ያሉትን ቤተክርስቲያኖችን ረድቻለሁኝ። ትላልቅ ሰዎች እዛ የሚኖሩ ልብስና የሚተኙበት ፍራሽ በመግዛት እንዲሁም ምግብ በማብላት ረድቼ ነበረ።
አድማጮችን ድጋሚ ማስታወስ ሊሆን ይችላል አዲሱ ጠይቆች ከሆነ በጊዜው ግሩም ቃለ ምልልስ ማድረጋችሁ ትዝ ይለኛል። በኳሱ ስነ ስርዓት ተወዳድረሽ ባገኘሽ ቦታ ደብረ ወርቅ የትውልድ መንደርሽ እንደሆነ ገልጽሻል። ምን ያህል ጊዜ ሆነሽ ለመሆኑ ዲ ወደ ዩናይትድ ስቴትስ ከመጣሽ?
ከኢትዮጵያ ከመጣሁ 9 አመቴ ነው።
አሁን ይበልጡን አሜሪካዊት ነሽ ወይስ እንደተቀበልሽው ማድረግ ይበልጡን ኢትዮጵያዊ ነሽ?
ኢትዮጵያዊ።
በምንድን ነው የምታሳየው?
ማንነቴ ኢትዮጵያዊ ነው፣ ያንን መቀየር አልችልም።
የምታሳየውም በምግባርም አሁን የተቀበልሽውም ኃላፊነት ከኢትዮጵያ ጋር የሚያያይዝሽ ይመስላል። እንግዲህ ባለሽበት አካባቢ የምታደርጊውንና የተረከብሽውን ኃላፊነት የቱን ያህል እንደ ተግባር ላይ እንዳዋልሽ እንጠይቅሻለን መልሰን። ቆንጅት፣ ምናልባት ወደ ሲስተር ዘቢደር የሚመለስ ጥያቄ ነው። ከዚህ ቀደም ሲስተር ዘቢደር ወዲህ ወደ ዩናይት ስቴትስ ስትመጣ ቀደም ሲል በነበረውም ፕሮግራም በሌሎችም ደጋግመን አነጋግረናታል እናገኛታለን። ራሷም የብርቱ ሰው ምሳሌ ሆና ነው የምትታየኝ። ረጅም አመታት ወላጅ ወይም ማሳደግ ያጡ ህጻናትን፣ ረጅ የሌላቸው አረጋውያንን ሰብስቦ መርዳት፣ የቅርብ ሰዎችን በቅጡ መሰብሰብ በማይቻልበት ሁኔታ ውስጥ ለብዙዎች ኃላፊነት መውሰድ፣ ያን ደግሞ ረጅም አመታት ስራሽ ማድረግ፣ የህይወትሽ አካል ማድረግ የተለየ ጥንካሬን ይጠይቃልና ስለ ራሷ ብትነግረን አሁን ያለችበትን ከዚህ ሁሉ አመታት በኋላ ዛሬ የሚደከምሽ አይመስልም።
በራሱ በመስዋዕትም ፕሮግራም በተደጋጋሚ ስናነጋግራት ባልሳሳት ከ20 አመት በላይ ይሆናል ይመስለኛል፣ 23 አመት እያለችኝ ነው። እና ዛሬ ሳያት ደግሞ እንዴ አንቺ አትለወጪም፣ እንደውም ጥሩ ስራ በጎ ስራ ያለመልማል ልጅ ያረጋል ይመስለኛል ባንቺ ላይ እንደምናየው ይያልኳት ነበር። አሉላ እንዳለው ምንድነው በዚህ እንድትቀጥ ያበረታሽ የሚሄደው?
አድማጮች፣ ሲስተር ዘቢደር ዘውዴ ትመለሳለች። ታዲያ በቀጠሮ ነው ከሶስቱ እንግዶቻችን ጋር የጀመርነውም ወግ አልተቋጨም። በረቡዕ ምሽቱ ሴቶችና ቤተሰብ ፕሮግራማችን ተከታዩን ይዘን እንመለሳለን። አሁን ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ለራዲዮ መጽሔት ስትሉ አሁን ተግታችሁ ጻፉ፣ ደውሉልን። ስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ኢሜል አድራሻችን horn@vionews.com ብላችሁ ጻፉ። አሁን ወደ ማጠናቀቁ እናመራ ነው። ብዛየው ደምሴ መልእክ ክፋቱ እንደላል
ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሽ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ ስንቱን ጋራ ዞረሽ የኔ ስንቱን ጋራ ዞረን እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ
አድማጮች የማጠቃለያ ዜና እናሰማና እንሰናበታለን። ሃሪኬን ሃርቪ የተባለው በኃይለኛ ንፋስ የሚነግድ ከባድ ዝናብ በወረደባት በዩናይትድ ስቴትስዋ ቴክሳስ ክፍለ ሀገር የምትገኘው ሂውስተን ከተማ ጎርፍ ተጥለቅልቃለች። ነዋሪዎች ቤታቸው በጎርፍ ከተጥለቀለቀባቸው ጣሪያው አናት ላይ መውጣት እንጂ አቲክ የሚባለው የቤት ጣሪያ ውስጥ ቆጥ መሳይ ክፍል ውስጥ ከመግባት እንዲቆጠቡ የከተማዋ ፖሊሶች እያስጠነቀቁ ናቸው። የሊባኖስ የጦር ሰራዊት ራሱን የእስልምና መንግስት ብሎ የሚጠራው ቡድን ተዋጊዎች ከሶስት አመታት በፊት ሶሪያ ድንበር አጠገብ የጠለፋቸው ወታደሮች ሳይሆን አይቀርም ብለው የጠረጠሯቸውን አስከሬኖች እንዳገኘ አስታወቀ።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ22 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ዛሬ ባልደረባዬ የራዲዮ መጽሔት አጣማጅ አዲሱ አበበ የለም። እንደሚቀጥለው የራዲዮ መጽሔት ታገኙታላችሁ። በእኔ በኩል በዚሁ እሰናበታለሁ። ሰላም እናደሩ።
This program has come to you from the Voice of America, Washington.